እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ የእግዚአብሔር ቤተሰቦች፣ እንኳን ለሻሎም ዓለም አቀፍ የእሁድ ምሽት ፕሮግራማችን በሰላም መጣችሁ። ዛሬ ኤፕሪል 12 2026 ነው እንደ ኤውሮፓውያን አቆጣጠር። ዛሬ የሚቀዳው የሚሆነው 7148 ነው። የሚቀዳውን ለመስማት 605 475 4986 በመደወል አክሰስ ኮዱን ሲጠይቃችሁ ደግሞ 71 2861 ፓውንድ በማስገባት 7148ን መስማት ትችላላችሁ። ፕሮግራም የምመራው ፋንታንሽ ነኝ። ሰንበት ትምህርት የሚያወያየን ፕሮፌሰር ብርሃኑ ነው። በቃል ፓስተር አባይ ይባርከናል። በመዝሙር እህቴ እየሩስ ትዘምርልናለች። የመጨረሻውን ጸሎት ደግሞ እህቴ እመቤት ታከለ ትጸልይልናለች። እንኳን ለኢትዮጵያ የፋሲካ በዓል አደረሰን። አሁን ከመጽሐፍ ቅዱስ ሉቃስ 14:11-11 አነብና አጭር ጸሎት አደርጋለሁ። ሉቃስ 14:10-11 እንዲህ ይላል። ነገር ግን በተጠራ ጊዜ ዝቅተኛውን ስፍራ አይተህ ተቀመጥ፣ ጋባዥህንም ሲመጣ ወዳጅ ሆይ ወደ ላይ ከፍ በል ይልሃል። አንተም በዚያን ጊዜ አብረኸው በማዕድ በተቀመጡት ሰዎች ሁሉ ፊት ትከበራለህ። ምክንያቱም ራሱን ከፍ ከፍ የሚያደርግ ሁሉ ዝቅ ይላል፣ ራሱንም ዝቅ ዝቅ የሚያደርግ ሁሉ ከፍ ይላል። እግዚአብሔር የሰማነውን እንድናስተውል እና እንድናደርግም እግዚአብሔር ያግዘን። እሺ እንጸልይ። እግዚአብሔር አባታችን እናመሰግንሃለን፣ ስለ ታላቁ ፍቅርህና ስለ ታላቁ ቸርነትህ፣ ምሕረትህ፣ ቸርነትህ፣ በጎነትህ በስቶልን ለዚች ምሽት ደርሰናልና እናመሰግንሃለን። እግዚአብሔር አባታችን ሆይ አሁን የተሰበሰብነውንም በሰንበት ትምህርት የሚያወያየንንም በቃል የሚባርከንንም የሚዘምሩትንም ሁሉ የሚጸልዩትንም ሁሉ አንተ ትባርክልን ዘንድ እኔ ለምንሃለሁ። አንተ ከፍ እኛ ዝቅ እንበል፣ የምንሰማውን ደግሞ እንድናስተውል አንተ ታግዘን ዘንድ እኔ ለምንሃለሁ። ስለ ሁሉም ተመስገን። ጸሎታችን ስለምትሰማ እናመሰግንሃለን። አሁን ደግሞ አእምሯችን በትክክል ወደ አንተ ቃል እንዲመለከትና ሳናፌዝ ሁልጊዜ እንድንሰማህ አንተ ታግዘን ዘንድ ተመስገን። ጸሎታችን ስለሰማህን ተመስገን። በኢየሱስ ስም አሜን። እሺ ይሰማል?
አዎ።
አሁን እንግዲህ መዝሙር እየመረጥን እንዘምራለን።
እኔ ዘምራለሁ።
እሺ ዘምሪልን።
መዝሙር 175 እንኳን ለኢትዮጵያ ፋሲካ አደረሰን ሁላችን። መስቀሉ እኔን ይምራኝ የሚለውን ለጌታ ክብር ዘምራለሁ። መስቀሉን ይዤ ወደ ቤት ካልሄድ ሌላ መንገድ የለኝም። ላየው አልችልም የብርሃኑን ደጅ የመስቀሉን መንገድ ባጣው። መስቀሉን እኔን ይምራኝ ለጌታዬ ቤት ያብቃኝ። መስቀሉ መርቶኝ ወደፊት ከሄድ ኢየሱስን አየዋለሁ። ማለፍ አለብኝ በዚህ በደም መንገድ አዳኝ በሄደበት ቅዱሳን ነፍሶች ወዳረፉበት በገነት ክብሩን ለማየት። መስቀሉን እኔን ይምራኝ ለጌታዬ ቤት ያብቃኝ። መስቀሉ መርቶኝ ወደፊት ከሄድ ኢየሱስን አየዋለሁ። ജാലമന്മംഗരസനാപ്രധന കമൽഷണ്ടാലായേ യഥാമർത്ഥോ ഞാൽവേഷൂന്ദിനോർ വരുഖത്തോയവ്യവാന
እግዚአብሔር ባርክሽ ለዚህ ግሩም መዝሙር ሌላ
ዘምራለሁ።
እሺ እህቴ ዘምሪልን።
ያ ገናናው ክብር በዝይን ሰራፋ ኢየሱስን ላከብር ጠላትን ላፍከፋ በጽዮኑ ግርማ በዚህ ተመላለስ ፍጥረቱ ይስገድ አንተን ስም ይወድስ አንተ ልትልቅ እኛ ግን ልናንስ ኢየሱስ በዚህ ተመላለስ አንተ ልትልቅ እኛ ግን ልናንስ ኢየሱስ በዚህ ተመላለስ ዘማረው ይዘመር ይሁን አንተ ክብር መጽሐፉ ይነበብ ይግረድ አንተን ክብር ጎልማሳ ወጣቱ ህፃን ሽማግሌ ሁላንተን ምስኪን ያወድስ ጉባኤው አንተ ልትልቅ እኛ ግን ልናንስ ኢየሱስ በዚህ ተመላለስ አንተ ልትልቅ እኛ ግን ልናንስ ኢየሱስ በዚህ ተመላለስ የበጉን ዝማሬ ቀን እንቀኛለን ክብር ለሚገባው ለእርሱ እንሰግዳለን እርሱ ሊልቅኛል እናንተ ይገባናል ደስታችን በእርሱ መክበር ይፈጸማል አንተ ልትልቅ እኛ ግን ልናንስ ኢየሱስ በዚህ ተመላለስ አንተ ልትልቅ እኛ ግን ልናንስ ኢየሱስ በዚህ ተመላለስ ከንፈር ረከሰውና በእሳት ዳብሰው የመርገም ቋንቋ በረከት ይዋሰው የረከሱ እጆች በደም ይንቱና ዛሬ የሚያጭብጭቡ ላንተ ይሁን ምስጋና አንተ ልትልቅ እኛ ግን ልናንስ ኢየሱስ በዚህ ተመላለስ አንተ ልትልቅ እኛ ግን ልናንስ ኢየሱስ በዚህ ተመላለስ አሜን። ለምለም ነኝ ዘምር።
እህቴ ይባርክሽ እግዚአብሔር ለዚህ ግሩም መዝሙር። ሲስተር ለምለም ዘምሪልን።
እሺ በደም የመላ ምንጸለም ይለው ከድሮ መዝሙር 186 ነው። በደም የመላ ምንጸለም ተቀዳ ከክርስቶስ ከዚያም የታጠቡ ኃጥአን ከበደል ነጹ ከበደል ነጹ ከበደሌነሱ ከዚያም የታጠቡ ኃጥአን ከበደሌነሱ ያሟቹን የባደሳለው ያንን ምንጭ በማየት እኔም እንደርሱ የበደር ከዚያ እነሳለሁ አለው እኔን እንደርሱ የበደል ተጃ ነሳለው አንተ የሞትልኝ ጠቦት የደም ኃይል አለው የሚሞቱ ሰዎች ሁሉ እስኪ ነጹ ድረስ እስኪ ነጹ ድረስ እስኪ ነጹ ድረስ የሚሞቱ ሰዎች ሁሉ እስኪ ነጹ ድረስ ያን ምንጭ ካየው በሃይማኖት ያዳነኝም ከሞት የገዛኝ ፍቅር ብቻ ነው ነፍሴን የሚያረካው ነፍሴን የሚያረካው ነፍሴን የሚያረካው የገዛኝ ፍቅር ብቻ ነው ነፍሴን የሚያረካው።
አሜን። ተባረኩ። እግዚአብሔር ባርክሽ ስለዚህ ግሩም መዝሙር ሲስተር ለምለም። ሌላ ሌላም ይዘምራለ?
የሚዘምር ከሌለ ዘምራለ።
እሺ
እሺ ከውዳሴ መዝሙር 182 ዘምራለሁ።
በመስቀል ሞተ መድኃኒቴ ላድነኝ ብሎ ከጥፋቴ ሊመልሰኝም ከኃጢአቴ ክብር ለስሙ ክብር ለስሙ ክብር ለስሙ ነጻ ስላወጣኝ በደሙ ክብር ለስሙ በመስቀሉ ከኃጢአዳንኩኝ አምላክም ልጁ ለወጠልኝ ከኃጢአታርነት ላወጣኝ ክብር ለስሙ ክብር ለስሙ ክብር ለስሙ ነጻ ስላወጣኝ በደሙ ክብር ለስሙ ኦ ብሩክ ምንጭ ከኃጢአት ያዳነኝ ያ ምንጭ ማንስቶ አጠበኝ ያማልደኝ ዘንድ ተስፋ አለኝ ክብር ለስሙ ክብር ለስሙ ክብር ለስሙ ነጻ ስላወጣኝ በደሙ ክብር ለስሙ ያ ምንጭም ኢየሱስ ክርስቶስ ነው ለኃጢአታችን ሲል ሞተ በሶስተኛውም ቀን የተነሳው ክብር ለስሙ ክብር ለስሙ ክብር ለስሙ ከዛ ስላወጣኝ በደሙ ክብር ለስሙ።
አሜን
አሜን። እግዚአብሔር ባርክሽ ልጄ ለዚህ ግሩም መዝሙር። ሌላ አንድ አጭር
ይዘምራለሁ የሚሰማ ከሌለ። እሺ መዝሙር ፀሐይ ወጥልቃ የሚለውን 190 ዘምራለሁ። ፀሐይ ወጥልቃ መንጋ ሲጀምር መድኃኒቴ ከኢየሱስ ጋር ስራዬን አልቆ በሰማይ ፀሐይ ወጥልቃ ቀን ሲጀምር ፀሐይ ወጥልቃ ደመና ሲሄድ ፍርሃት ሳይሆንም የቁም ሞገድ ያ የደስታ ፀሐይ ወጥልቃ በእጁ ሲመራኝ ወደ አባቴ ሲያቀርበኝ አብን አይቼው ሊያነጋግረኝ ለዘላለም ሳይለየኝ ፀሐይ ወጥልቃ ሙታን ሲነሱ ደግሞም እንደገና ላያለቅሱ በመልካም አገር አንለያይ አብረን ምንኖር
ባርክሽ ለዚህ ግሩም መዝሙር። በመዝሙር የተሳተፋችሁ እህቶቼ በሙሉ እግዚአብሔር ይባርካችሁ ለዚህ ግሩም የሆነ የዝማሬ ጊዜ። አሁን እንግዲህ ጊዜያችን ወደ ሰንበት ትምህርት ውይይት እየደረሰ ነው። ሰንበት ትምህርት ውይይት የሚያወያየን ፕሮፌሰር ብርሃኑ መንግስቱ ይሆናል። ፕሮፌሰርን አይቼዋለሁ በመስመር ላይ አለ። እንኳን ደህና መጣህ። ጊዜውን ለአንተና ለመንፈስ ቅዱስ እለቃለሁ።
እሺ እግዚአብሔር ይስጥልኝ። እንደምትሰማለሁ አይደለም?
በደንብ ትሰማለህ።
እሺ እግዚአብሔር ይስጥልኝ። መቼም የቀረበው ጸሎቱም መዝሙሩም እግዚአብሔር ይባርካችሁ በጣም በጣም ተባርኬበታለሁ እና ይችን የቀረችውን ጥቂት ጊዜ ደግሞ በዚህ በሶስተኛው ትምህርት ላይ ከእግዚአብሔር ጋር ያለንን ግንኙነት ማሳደግ፣ ግንኙነታችን እግዚአብሔርን ማወቃችን እግዚአብሔርን ጋራ ያለንን ግንኙነት፣ ያለንን ጉዞ፣ ያለንን አብሮ መኖር ማሳደግ የሚል አርዕስት ነው እና እንደምታውቁት ትናንት የገባችሁ የተካፈላችሁ ታስታውሳላችሁ። ትዕቢት ወይስ ትህትና? እግዚአብሔር ጋራ ያለንን ግንኙነት ልናሳድግ፣ እግዚአብሔር ጋራ ያለንን እውቀት፣ ከእግዚአብሔር ጋር ያለንን መወያየት ለማሳደግ ትቢት እኔ እንኳን የምተረጉመው ፕራይድ የሚለውን ኩራት ብዬ ነው። ኩራት ምን ያህል እንቅፋት ነው እንግዲህ በእውነት ሊጠየቅ የማይገባው ትዕቢት ነው ወይስ ትህትና? ትህትና እንኳንና ከእግዚአብሔር ጋራ ከአምላካችን ጋራ መላእክት ሲዘምሩ እንኳን በክንፋቸው ፊታቸውን ሸፍነው ቅዱስ 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 የሚሉትን አምላክ በኩራት በትዕቢት ቀርቶ ትህትናውን በቂ አይደለም። ግን የሚገርመው በደም ባርገን ካሰብነበት ጥሩ ጥያቄ ነው። ምክንያቱም ትህትናችን የምንገልጸው ለእግዚአብሔር ብቻ አይደለም፣ ለእግዚአብሔር ልጆች፣ ለእግዚአብሔር ቤተ ክርስቲያን፣ ለሰው። ምክንያቱም እግዚአብሔር ዓለምን ወዷልና ነው የተባልነው አይደለም? ዓለምን ወዷልና ስለሆነ እግዚአብሔርን የምንወክል ሰዎች ወይስ እንወክላለን? ለሱ ምሳ በዚህ መሬት ምስክርነት እናቀርባለን የምንል ሰዎች ከሆነ ትህትና ወይስ ትዕቢት የሚለው ጥያቄ የግላዊ ጥያቄ ሆኖ በእያንዳንዳችን ብንመለከተው ጥሩ ይመስለኛል። ትናንት እንደሰማችሁት ጋሽ በቄ ነው የጀመረው። ምን ማለት ነው ሲባል በሽታ ብሎ ነበር። ሌሎቻችሁም እንዲሁ ተካፍላችሁ ሌላ ቃል ዶክተር አማኑኤል እየመራ ተነግሯል። ትንሽ እንደገና ሊሄድበት በዚያ አርዕስት ላይ እፈልጋለሁ። በቅዳሜ በሰንበት ማታ ትናንት በተደረገው በአርዕስቱ በተደረገው ላይ ሳይሆን በአርዕስቱ ላይ፣ ምክንያቱም የዛሬውም የእሁዱ የትዕቢትን ጥብቅ ጣቶች ይላል። ታይት ፊንገርስ ኦፍ ፕራይድ የሚለውን ነው እንደዚህ ያብለው የተረጎሙት። የኩሩ ሰዎች ጣት የሚያመለክቱት ወደ ዜት ነው። የኩሩ ሰዎች ጣት የሚያመለክቱት ወደ ዜት ነው የሚለውን ለመወያየት ትንሽ ወደኋላ ለሄድ ፈልጊያለሁ እና ሶስት ነገሮች ብናደርግ ዛሬ ጥሩ ይመስለኛል። አንደኛ ይሄ ኩራት ወይም ትዕቢት እና ትህትና ሲወዳደሩ ምን ይመስላሉ? ምን ይመስላሉ ሲወዳደሩ? ምክንያቱም ግላዊ ለእኔ እንድትመልሱልኝ ሳይሆን ለራሳችሁ፣ ኩራት እንዲህ ከሆነ ወይም ትዕቢት እንዲህ ከሆነ እኔስ እንድንትሉ እኔም እንድል። በዚህ ላይ ብዙ ጥናት ያደረጉ ሰዎች አሉ እና ያውም አንዷ አንዲት ሴት በዚህ ላይ ጥሩ ጥናት ያደረገች ይሄ ትዕቢት ወይስ ትህትና የሚለው ሲያንስ 17 ተወዳዳሪ ነገሮች አሉት ብላ ተናግራለች። ትዕቢት ትህትና ብቻ ሳይሆን ሌላ ቃሎችም አሉ የምትልናት እና በሱ ላይ ትንሽ ብንነጋገር አንድ። ሁለተኛው በእውነት በምድርም በሰማይም ትህትና ምን እንደሆነ የተገለጸው በእሁዱ ትምህርት ትናንት ጥቅሱ ተነቧል። በኢሳይያስና በፊልጵስዩስ የተነበበውን ጥቅስ እንደገና እሱንም ሂደን ትንሽ እንድናየው ፈልጋለሁ። ሶስተኛ የመደምደሚያው ጥቅስ የተሰጠን አንደኛ ዮሐንስ ምዕራፍ 2 ከ15 እስከ 17 አንብቡና ምን ምን ነገር እንድናደርግ ወይም ደግሞ እንዳናደርግ ተነግረናል ይላል። እሱም ደግሞ ካውዱ ኢን ኮንቴክስት የሚለውን እንግሊዝኛ ነው አውድ የምናገረው። ካልወሰድ ነው ትልቅ ጥያቄ የሚያስነሳ አነጋገር ስለሆነ በሱ ላይ ተወያይተን እንደመድማለን። ሶስት ነገሮች እንግዲህ እና ወደ መጀመሪያው ወደ ትዕቢት ወይም ኩራት ወይስ ትህትና ወደሚለው ስነድ ቀደም እንዳልኳችሁ ወደ እዚህ ላይ ምርምር ወዳደረጉ ሰዎች ልዩ ልዩ ትምህርት የቴዎሎጂ የመንፈሳዊ ትምህርት የተማሩ ሌላም በዚያ ላይ የጨመሩ ሰዎች ሳይኮሎጂ፣ ሶሲዮሎጂ ይህን የመሳሰሉ ያጠኑት ሰዎች የሚያቀርቡት አለ እና እነሱን አቀርብላችኋለሁ። እነሱን ካቀረብኩ በኋላ የእግዚአብሔር ቃል ስለ ትዕቢት ምን ይላል ምን ይላል በሚል ጥያቄ ወደ በተለይ ወደ ሰለሞን በምሳሌ መጽሐፍ ያላቸውን እንደው ወደ 30 የሚሆኑ ነገሮች አንብብ ያጠራቀም የነበር ጊዜ አይኖርም 30ውን ለማቅረብ ግን አንድ 3 4ቱን አካፍላችኋለሁ። እና ወደ መጀመሪያው ስነድ ኩራት ሲወዳደር ከትህትና ጋር ኩራት አክራሪ ነው ይላሉ። አክራሪ እኔ የሚል አክራሪ ትህትና ግን
ሄሎ
አቤት
ኩራት በማለት ፋንታ እብሪት ብንለው እንዲያውም የበለጠ ትርጉም ይሰጣል የሚል ስሜት ስላለኝ ነው የደወልኩት። እግዜር ይስጥልኝ።
እግዚአብሔር ይዋርክ ጋሻሎና፣ መኖርህን ማወቄ በጣም ደስ ብሎኛል። በጣም አመሰግናለሁ። እውነት ግን እብሪት ቢባልም ጥሩ ነው። ኩራት፣ እብሪት፣ አዎ እብሪት እና ሲወዳደር እብሪተኛ ሰው፣ ኩሩ ሰው፣ ትዕቢተኛ ሰው የሚመቻቸውን። ግን እብሪት የሚለው ቃል እውነቱን ነው ጋሻሎና፣ የተሻለ ትርጉም ነው። አክራሪ ሳይሆን ለመለወጥም ብቻ ሳይሆን ለመለወጥም የሚጥር ሰው ፍሌክሲብል የሚለውን ቃል የእንግሊዝኛውን ነው እንዲያብ የምተረጉመው። በሁለተኛው ቶሎ ቶሎ ልሂድ ጊዜው እንዳያልቅብን፣ እብሪተኛ ሰው ፍራጅ ነው። በሌላው ላይ ነገሮችን ሳይመረምር ሳያጠና ሳታጠና ጾታው ግድ የለም እና ጀጅመንታል የሚለው ዲሰርንመንት ከሚለው ጋር እንግሊዝኛው የሚቀናችሁ ከሆነ ተረጅነት ለመረዳት መሞከር ሚል በሌላ መልኩ ይመጣል እና በእውነት እብሪተኛ ሰው እኔ ብቻ ራስን ወዳድ፣ የራስን ብቻ ማሰብ፣ የሌሎቹን ማሰብ ለሌሎች በጎነት ሳይሆን ለራስ ለእኔ ሁሉን ነገር እኔ እንደፈለግኩት የሚል እኔ እንደምጠባበቀው እኔ የምፈልገው እንዲህ ነው የሚል የሌሎችን ልብስናው ስጦታው ለሌላው ያልሆነ እና ብዙ እንደዚህ ያሉ የሚወዳደሩ ቃሎች አሉት። የኔው እኔ የማውቀው የኔ ሐሳብ ኦፒኒኔትድ የሚለውን ቃል ነው እንደዚያ ብዬ የምነግራችሁ። እና ዶግማቲክ አክራሪ ገትር የሆነ ግን ትሁት የሆነ ሰው ኦፕን ማይንድድ እንዳልኩት ቅድም ለመማርም ለማስተማርም ለመመርመርም ፈቃደኝነት እና እብሪት ያለው ኩራት ያለው ትዕቢተኛ የሆነ ሰው የሌሎችን ስህተት ለማሳየት ቅድም አርዕስቱ ጀበር እንዳረግ ነው ጣቱን የሚያተኩረው ወደ ሌላ ሰው ነው። ነገር ግን ትሁት የሆነ ሰው ለሚያደርገው ለሚለው ለሚሰራው ነገር አላፊነትን ይወስዳል። አላፊነትን ጥፋትም ከሆነ ጥፋቱን ለመቀበል ትዕቢተኛው ጥፋቱን በሌላ ሰዎች ይገልጻል። ትዕቢተኛው ጥፋቱን በሌላ ሰዎች እኔ እኮ እንዲህ ያልሆነ ብርሃኑ እንዲህ ስላደረገ ነው እኔ እኮ እንዲህ ያልሆነ እንዲህ ስለሆነ ነው። ግን ትሁት የሆነ ሰው ግን ራሱን ዝቅ የሚያረግ ሰው ግን ኃላፊነትን መቀበል ይፈልጋል። እብሪተኛ የሆነ ሰው ትዕቢተኛ የሆነ ሰው ኩሩ የሆነ ሰው ማዳመጥም አይፈልግም ማሰማት ብቻ ነው የሚፈልገው። ማሰማት መሰማት አዳምጡኝ ነው እንጂ ላዳምጣችሁ አይደለም። በአካላትም በአቋቋምም በፊዚካል አፒራንስ የሚለውን ነው እንግዲህ የምተረጉመው። መጀነን ነው እንጂ ትትና የለም። እና ይሄ እንዳልኩት ወደ 17 የሚሆኑ ነጥቦች አሉ ይበቃል ያልኩት ይሄ ነገር ቀስ ብሎ እያንዳንዳችን ራሳችን እንድንመረምር የሚያደርግ የተጣመሩ ቃሎች ነው ለማቅረብ የሞከርኩት። ምክንያቱም ሐሰት አንዳንድ ጊዜ እንዲሁ ደረቅ የሆነ ውሸት እንላለን፣ ግን መላ የሚባል ነገር አለ። መላ መላም ሐሰት ነው። ሐሰት ከሆነ ሐሰት ነው። እና ይሄ ትዕቢተኝነትን ኩራትም እንዲሁ ልብስ ለብሶ ደህና መስሎ ሊያታልለን ይችላል። ማታለሉ አደገኛ መሆኑን መጽሐፍ ቅዱስ በተለይ እንዳልኩት ቅድም ወደ 30 የሚሆኑ ጥቅሶች ሰብስቤያለሁ፣ ግን አንድ አራቱን ብቻ ነው የማካፍላችሁ። ለምሳሌ ምሳሌ ምዕራፍ 8 ቁጥር 13 ላይ ብንሄድ እግዚአብሔርን መፍራት ክፋትን መጥላት ነው፣ እኔም ትዕቢትንና እብሪነትን ካሻሉላ አሁን የነገረንን ቃል እብሪነትን ክፉ ጠባይን ጠማማ ንግግርን እጠላለሁ። እኔም ትዕቢትንና እብሪነትን እጠላለሁ።
እብረተኛ ይላል ጥሩ ዲክሽነሪው።
ያ የኔ ያዝኩት ትርጉም ትዕቢትና እብሪትን ነው የሚለው።
አዎ እብሪት ነው። ግን አንድ ሰው በአንድ ሰው ላይ የምናየው እብሪተኛነትን ነው ማለት ነው።
ልክ ነህ። ኦኬ። ከዚያ ቀጥሎ ደግሞ እንዳልኩት ጊዜው እንዳያልቅ ሌላ አንድ ሁለት ከሰላሳው አራት ብቻ ነው ማነብ ነው ያልኩኝ አይደለም። አሁንም ምዕራፍ 11 ከምሳሌ ቁጥር 2 ላይ ሄደን ብናነብ ትዕቢት ስትመጣ ውርደትም ትከተላለች፣ በትሁት ዘንድ ግን ጥበብ ትገኛለች ይላል። እና የእናንተ ትርጉም ለየት ያለ ከሆነ በደንብ አንብቡት። ትዕቢት ስትመጣ ውርደትም ትከተላለች፣ በትሁት ዘንድ ግን ጥበብ። ምክንያቱም ትሁት ስንሆን ቅድም እንዳልኩት ለመማርም ለመመርመርም ለማስተዋልም ለማስተማርም እንዘጋጃለን። የዛን ጊዜ ጥበብ እውቀት ሊመጣ ይችላል። እና ከዚያ ምዕራፍ 16 ቁጥር 18 ላይ እንዲህ ይላል። ቁጥር 18 ትዕቢት ጥፋትን፣ እብሪት የእብሪት መንፈስም ውድቀትን ትቀድማለች ይላል። ትዕቢት ጥፋትን፣ እብሪት መንፈስ የመንፈስ ውድቀትን መንፈስ ውድቀት እና ሁለት አንብቤ ከዚያ በኋላ ይበቃናል። ምዕራፍ 21 ቁጥር 4 ላይ ትዕቢተኛ ዓይን እብሪተኛ ልብ የከፋዎችም መብራት ኃጢአት ናቸው። ትዕቢተኛ ዓይን እብሪተኛ ልብ የክፎችም መብራት ኃጢአት ናቸው ካለ በኋላ የመጨረሻው ምሳሌ 22:24 ላይ ይቅርታ፣ 4 ላይ 24 ሳይሆን 4 ትህትናና እግዚአብሔርን መፍራት ሀብትን ክብርን ህይወትን ያስገኛል ይላል። ትህትና ሀብትን ህይወትን የሚያስገኘው እንግዲህ ምንድን ነው? ትህትና ነው። እና ትህትና በተለይ በወላጅነት ደረጃ በተለይ በስልጣን ላይ ስልጣኑ የቤተ ክርስቲያን መሪ መሆን ይችላል፣ የዓለማዊ አስተዳደርም ሊሆን ይችላል፣ አስተማሪ መሆን ይችላል። በተለይ በስልጣን ላይ በበላይነት ላይ በሹመት ላይ ስንሆን ትህትና ማሳየት ትልቅ ነገር ነው። ምክንያቱም ተማሪዎቹን ይጋብዛል፣ መርማሪዎቹን ሊፈልማር ለማወቅ የሚፈልጉትን ይጋብዛል እና በእውነት ትህትና በጣም አስፈላጊ ነገር መሆኑ ምንም ጥያቄ የለውም። ለመደምደም በሰማይ ተጀምሮ በምድር ያለቀው የትዕቢትነት፣ የእብሪትነት፣ የኩራት ትልቁ አለቃ ልዑል ሆኖ ትልቅ ሹመት ተሰጥቶት ሉሲፈር ተብሎ ሊቅ የሆነው በቃኝ ሳይል እንዲያውም የበላይ ለመሆን ሞከረ። ይህንን ትናንት ተነቧል። አሁንም እንደገና ቀስ ብላችሁ አንብቡት። ኢሳይያስ ምዕራፍ 14 ቁጥር 12 እስከ 14 ያለው ነው። ራሱን ልዑል ለማድረግ የተነሳው ትልቁ የኩራት የእብሪትነት የትዕቢት አለቃ ዲያብሎስ ሰይጣን መሆኑን ይነገራል። በዚያው ተወዳዳሪ የሆነው ተወዳዳሪ ሆኖ የሚታየው የክርስቶስ ጉዳይ ነው። ፊልጵስዩስ ምዕራፍ 2 በአማርኛው ሲተረጉሙት 5 ብለው ብቻ ነው የተውት። ፊልጵስዩስ ምዕራፍ 2 5 እስከ 11 ነው። የአማርኛው የሰንበት ትምህርት ያላችሁ እስከ 11 ብላችሁ ብትጽፉት ጥሩ ነው። ስናነበው ጌታ ኢየሱስ ክርስቶስ መለኮትነቱን ትቶ አምላክነቱን ትቶ ራሱን አዋርዶ እኔ በዚያ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከወላጆችም ጋር በኋላም በራሴ ትምህርት እየተማርኩ ሲሄድ በቅዱስ በልደት ኢየሱስ ሄደን የጥምቀት ሰሞን ስም ሰባኮነ በአርያዝያነ እንል ነበር። በአርያዝያነ ሰው እንደኛ ሆነ ለመሞት። ትልቅ ምሳሌ ከዚህ የበለጠ ማን ይሰጠናል? እና በእውነት ይሄ እብሪትነት፣ ትዕቢተኝነት፣ ኩሩነት አደገኛ መሆኑን መጽሐፍ ቅዱስ በደንብ ይነግረናል። በሰብአዊም ደረጃ እውነት አንድ ሰው ስህተቱን በሌሎቹ ላይ አጎናጽፎ ስህተቱን የማይታረም ስህተቱን የማይቀበል ከሆነ አንዳንድ እኔ ኢሜል የላኩላችሁ ሰዎች ካላችሁ አንዳንድ ጊዜ እንደዚያ ብያለሁ፣ አያም ቻምፒየን ኦፍ ፊድባክ ላለሁ። ምንም ይሁን ምንም አንተ ሰው አትረባም ብትሉኝም ብሰማ ነው የምፈልገው፣ ምክንያቱም ለመታረም ለማደግ እፈልጋለሁ። እና ያ ትትናን ይጠይቃል። እንግዲህ ወደሚቀጥለው ቶፕ አርዕስት ከመሄዳችን በፊት በእነዚህ እስካሁን ባቀረብኳቸው ላይ ሀሳብ ለመጨመር ለመግለጽ አጣድሴዋለሁና እርግጠኛ ነኝ ግልጽ ያልሆነ ነገር ይኖራል። እባካችሁ እንትኑ መድረኩን ለእናንተ ለጣለሁ።
ሄሎ።
አቤት።
አይ በጣም ጥሩ ነው፣ እግዚአብሔር ይስጥልን እና እኔ ሁለት እነዚህ ጥያቄዎች ወይም ሁለት ኮቴሽን የሚባሉ ሁለት ነጥቦች መናገር ፈልጌ ነግሮ ኩያራ አድቬንቲስት ዘጠነኛ ይሆን ስምንት ይሆን ዘጠነኛ ይመስለኛል ሲማር የሆነ መጽሐፍ አለ የምናጠናው ከከበደ ሚካኤል የሚለው ነው መሰለኝ ባልሳሳት። ትዕቢት መጣለች ውርደት አስከትላ የተመካ ሁሉ ይቀራል ከኋላ። ሁልጊዜ ምን ነው አዲስ ነገር መውደዱ ሁሉም እያረጀ አይቀሬ መሄዱ። የፈለኩት ምንድነው ትዕቢት መጣለች ውርደት አስከትላ የተመካ ሁሉ ይቀራል ከኋላ የሚለው ከዚህ ጋር የሚሰማማ ይመስለኛል። እና የጠቀስከው በኢሳያስ ላይ የተጠቀሰው በሕዝቅኤልም ላይ የተጠቀሰ ያለ ስለ ሰይጣን እኔ የሚባሉ እኔ የሚባል እነዚህ እኔዎቹ በጣም መጥፎች ናቸው። በዙፋኔ ላይ ዙፋንን በእግዚአብሔር ዙፋን ላይ ይዘረጋለሁ እንደ ልዑል ይመሰላለሁ አይነት ነገሮች የተደረደሩ ነገሮች ናቸው ሰይጣንን የጣሉት። እና ሌላ ከአንድ መጽሐፍ ላይ ያነበብኩት ከዚህ ቀደም አንዴ ብያለሁ፣ ኃጢአት የሚባለው ኤስቲአይኤን ነው ሲን ነው የሚባለው። እና ኩራት የሚባለው ደግሞ ባልሳሳት በእንግሊዝኛ ማሻሻል ይቻላል። እኔ ያወቅኩትን ያክል ነው እየተናገርኩ ያለሁት። ፕራይድ የሚለው ስፔሊንጉ ፒአርአይዲኢ ነው። ስለዚህ ሲንና ኤስቲአይኤን እና ፕራይድ ፒአርአይዲ እነዚህ ሴንት እቺ አይ የተባለችው ሴንትራል ፕሮናውን ቨርቲካል ፕሮናውን የምትባል ቨርቲካል እኔ የምትባለው ቨርቲካል እቺ በጣም አደገኛ የሆነች አላስ ቋንቋ ናትና እድም የተናገርከው ነገር አለ። ከዚህ ብዙ መናገር አልፈልግም በላይ መሄድ። እድም የተናገርከው ምንድን ነው? በሰንበት ምርታችን ላይ ተጠቀሰው እኛስ ከዚህ ውጪ ነን ወይ ነው የሚለው። በትክክል ሁላችንም የተዋወቀን አንተናነቅ የሚባል ነገር አለ። እኛም አድቬንቲስቶች እኮ እንተዋወቃለን እርስ በርሳችን ማለት ነው። ወንጌል ስናገለግል ነፍሳችን ወደ ጌታ ቤት ስናመጣ ቤተክርስቲያንን ስንመሰርት አንዳንድ ጊዜ እንደው ሐዋርያው ጳውሎስ ብዙ ነገር ሰርቶ እኔ አይደለሁም በኔ ክርስቶስ ነው የሚለውና እንደሱ የምንል በጣም ጥቂቶች የሚሉት ብዙም በጣም ጥቂቶች አሉና እርግጠኛ ነኝ ክርስቶስ በህይወታችን ባገኘነው በረበሰነው በሚኖረው ሁሉ እንዳይሰማን መጠንቀቅ አለብንና እቺ ቨርቲካል የሆነውን ፕሮናይን በጣም አስቸጋሪ ስለሆነች ከሷ እንጠንቀቅ ለማለት ፈልጌ ነው። አመሰግናለሁ ፕሮፌሰር።
በጣም አመሰግናለሁ። በድምጽህ ማን እንደሆንክ ላውቅ አልቻልኩም።
ፓስተር ሴባ ነኝ።
አዎ ፓስተር ሴባ። እኔ ተጠራጥሬ ነበር እንደው ፈርቼ ነው እንጂ ትንቢት ትመጣለች ውርደት አስከትላ የሚቀጥለው እንዴት ነበር?
የተመካ ሁሉ ይቀራል ከኋላ።
የተመታ ሁሉ ኦኬ።
የተመካ ሁሉ
ያ
የሚመካ ሁሉ ይቀራል ከኋላ።
በጣም ቆንጆ አባባል። በቃ ፓስተር እግዚአብሔር ይስጥልኝ። እኔ ስምህን እንድጽፍ እዚህ ብዬ ነው እንደገና የጠየቅኩኝ። በጣም አመሰግናለሁ። ልክ ነው። እኔ የሚለው ነገር የራስ ወዳድነት አመስግኑኝ ነው እንጂ ላመስግን ያልሆነ፣ ስሙኝ ነው እንጂ ልስማችሁ ላዳምጣችሁ ያልሆነ ነገር ሁሉ በጣም አደገኛ ነው። በተለይ እንዲሁ በዓለማዊም እንኳን አስተዳደር ይሄ ነገር አደገኛ ነው። እንኳንና በቤተ ክርስቲያን በተለይ አንተ አጥፍተሃል፣ አንቺ አጥፍተሻል። እንዲህ ለዚህ እኮ ነው ጌታ ኢየሱስ ክርስቶስ ያለውን እናስታውስ። ያችን ሴት ምምታት ንገራት ሲሉት ምንድን ነው ያለው? ዮሐንስ 8 ቁጥር 7 ከእናንተ ምንም ኃጢአት የሌለው ይውገራት ነው ያለው። እና ሁላችንም ማን የራሳችን ዳርክ ሳይድ የማናውቀው ነገር አለ። ሌሎች የቅድም የፊድባክ ቻምፒየን ያልኳችሁ ለዚህ ነው። ምክንያቱም ሌሎች የሚያዩትን እኔ አላየውም እና ሌሎች ሰምተው ሌሎች አይተው እንዲመክሩን ግል ክፍት በር ሊኖረን ይገባል። እግዚአብሔር ይስጥልኝ ፓስተር። ሌላ ሰው መናገር የሚፈልጋለ ወይስ ወደሚቀጥለው እንሄድ? እሺ፣ ጋሻሉ ላይ ይናገራል ብዬ ነበር፣ አልተናገርም። እሺ፣ እንቀጥል። በዚህ በዛሬው በእሁዱ ትምህርት ላይ ትልቁን ምሳሌ ትዕቢት ኩራት፣ አባሪ እነዚህ ነገሮች እንዴት ከባድ መሆናቸውን በደንብ ተገልጾልናል። ምሳሌ ከዚህ በላይ ሊኖረን አይችልም። ክርስቶስ ካደረገው የበለጠ ምሳሌ የለንም። ከዚያ ቀጥሎ ግን ሰንበት ትምህርቱ በእውነት በዚህ ዓለም ስንመላለስ ትዕቢት ብቻ ወይም ደግሞ ኩራት ብቻ ወይም ደግሞ አፋኝነት ብቻ ሳይሆን ሌላም ችግሮች አሉ። የዚህን ዓለም ነገር መውደድ እንግዲህ በዚህ ዓለም ከምንወደው ነገር አንዱ ራሳችን ከፍ ማድረግ ነው አይደለም? የራሳችን ምቾት የራሳችን እና ምንድን ችግሮች አሉ ይላል እና ያ ጥቅስ በዮሐንስ እኔ ብዙ ጊዜ ስላነበኩ ሌላ ሰው እንዲያነብልኝ ልጠይቅ መሰለ አንደኛ ዮሐንስ ምዕራፍ 2 ቁጥር 15 እስከ 17 የሚያነብልኝ ሰው አለ አንደኛ ዮሐንስ ምዕራፍ 2
አነባለሁ
እሺ እግዚአብሔር ይስጥልኝ
አንደኛ ዮሐንስ ምዕራፍ 2
ቁጥር 15 እስከ 17
አንደኛ ዮሐንስ ምዕራፍ 2 ቁጥር 15 እስከ 17 እንዲህ ይላል ዓለምን ወይም በዓለም ያሉትን አትውደዱ በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በርሱ ውስጥ የለም ዓለሙም ምኞቱም ያልፋሉ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል።
እግዚአብሔር ይስጥልኝ። አሁን በዚህ በተነበበው ላይ ቅድም ከአውዱ እየነበረ ነገሮችን መጽሐፍ ቅዱስን ስናነብ ከአውዱ ከኮንቴክስቱ መውሰድ እንዳለብን ነው። አሁን ይቺን የመጀመሪያውን ብቻ ንቦ አንዳንድ ጊዜ አንዳንዱ ሰው ብዙ ችግር ሊያመጣ ይችላል። ዓለምን ወይም በዓለም ያለውን ማንኛውንም ነገር አትውደዱ ብሏል። እንዴ በዮሐንስ 3:16 ዓለምን ወድጃለሁና ብሎ ሲያበቃ እሱ እንዴት ነው ዓለምን አትውደዱ የሚለን? ወደሚል ክርክር ሲሄዱ ሰዎች ሰምቻለሁ። በእውነት በጥያቄ መልክ ነው ላቀርበው የነበር ግን ጊዜው እየደረሰ ስለሆነ አንድ ሁለት ሶስት ነገሮች ልበልና አሁንም ጊዜውን ከፍታል እንትኑን ማድረኩን ከፍታለሁ። ይሄ ካውዱ ስናነበው በዓለምን ወይም በዓለም ያለውን ማንኛውን ነገር ነው እንጂ ያለ ሰው አይደለም ያለው ሰውን አይደለም ያለው ግን በዚህ ዓለም ያሉ ነገሮች እንጥፋት የሚሆኑ ከትምህርቱ ጋር በደንብ ከትቢት ጋራ ከራስ ወዳድነት ጋራ ከኩራት ጋራ ትብሪትነት ጋራ የሚሄድ ነው ይሄ በእውነት ምክንያቱም ለኔ የሚለው ያለኝ አይበቃኝም የሚል አስተሳሰብ አደገኛ መሆኑን በተለይ የሥጋ ምኞት ሶስት ነገሮች ምንድናቸው ብሎ ጠይቆናል ጥያቄው ይሄንን ታነበቡ በኋላ በዚህ ሶስት ነገሮች ዋና ዋና ነጥቦች ምንድናቸው ብሎናል እና የሥጋ ምኞት የዓይን ምኞት ስለ ኑሮ ቀንተሌት በማሰብ ለዚህ ለምድራዊው ነገር በመጨነቅ ያ ቀድም እንዳልኳችሁ ወደ አደኩበት ነገር ለወስዳችሁ ነው ያ ምን ይባል ነበር ይሆናል ብዬ ላይሆን የዚህ ዓለሙን ይሰራ ላይሰራ የዚህ ዓለም ስራ አያምልጠኝ ገነት አዝመራ ይሉ ነበር ዘመዶች ሲሱ እና የዚህ መሬት ቤት አስፈልገንም ልብስ አስፈልገንም እንዲህ አስፈልገንም ሳይሆን ግን የዚህ ዓለም ምኞት የዚህ ዓለም መስገብገብ ከእግዚአብሔር መንገድ ከእግዚአብሔር ከሚፈልገን አታርጉ ከሚለን የሚወስደን ከሆነ አደገኛ ነው። ይሄ አሁንም የትቢት የኩራት የብረተኝነት መሰረቱ ራስን መውደድ ራስን ማክበር ራስን ሌላውን ማቋሸሽ ሌላውን ማራቀስ የኔ ሐሳብ የበላይነት አለው የሚል ስለሆነ በእውነት በዚህም ላይ ትልቅ ጥንቃቄ የሚያስፈልግ መሆኑን ይሄ ትምህርት ያሳያል። በዚህ ላይ ሁለት ደቂቃ የሚሆናል ሐሳብ ለመጨመር የሚፈልግ የለም? እሺ እንግዲያ ለማጠቃለል በእውነት ከእግዚአብሔር ቀርቶ ከሰው ጋር እንኳን ለመለማመድ አብሮ ለመሄድ አብሮ ለመኖር አብሮ በተለይም ጨምሮ ለማወቅ ጨምሮ ለመረዳት ጨምሮ ልክ የሚፈልገውን የምትፈልገውን ለማወቅ በግልጽ መነጋገር ለመስማትም ለማሰማትም ፈቃደኛ መሆን ያስፈልጋል። ምንም ጥያቄ የለውም። ለምድራዊ ነገር ለሰማያዊው ደግሞ ከዚህ አይበለጠ ነው። የእግዚአብሔር መንገድ ከኛ የራቀ የለቀቀ የራቀ አይደለም የረቀቀ ከፍ ያለ ስለሆነ አንድ ነገር ስላልገባን ተሎ ብለን አካኪ ዘራፍ ብለን ወደ ድምደማ ከመሄድ ይልቅ መለመን በትህትና መጠየቅ እግዚአብሔር ሆይ አለማወቄን አውቃለሁ አንተ ግለጽልኝ ብንል ይህ አይነቱ ጠባይ ግትር ያልሆነ እኔ ያልኩት በዚህ ሀገር ቋንቋ እንደሚሉት ማይ ወይ ኦር ዘ ሃይ ወይ ይላሉ አይደለም? እኔ የምለውን ልታረክ ካልፈለግ ውጣልኝ ነው። ያ ሳይሆን ለማደጋ ለመበልጸግ የምንችለው እግዚአብሔርን ለማወቅ ጨምረን የምንችለው በትህትና ስንቀርበው ነውና ትሁቶች ሁነን ለመማርም ለመመርመርም ለማስተማርም ፈቃደኞች ሁነን እንድንገኝ የእግዚአብሔር መንፈስ ይርዳን። ባጭር ጸሎት እንዝጋ። እግዚአብሔር አባት አዲስ ቀን አዲስ ህይወት ሰጠን። ዛሬ ስለዋልን በእድሜያችን አንድ ቀን ስለጨመርክልን እናመሰግናለን። እግዚአብሔር አባት ሆይ በዚህ ምሽት በኔ በጎልዳፋ አንደበት ያነበውኩት የተናገርኩት ሳይሆን ልጆች በአንተ አገላለጽ በአንተ ፈቃደኝነት የተወያየንበትን እንድንማር እንድናድግ እንድንለወጥ ትሁት እንድንሆን ከጌታ ኢየሱስ ክርስቶስ ከወንጌል እንድንማር ወንጌሉ እንዲገባን ጌታ ሆይ ድንጋይ መወርወር ሳይሆን አንተ የምትፈልገው ሰውን ማጠፍ መርዳት እንዲለወጡ እንዲያድጉ እንድናድግ የምትፈልግ አምላክ ነህና እንደዚህ ያለ ትሁት የሆነ አዳማጭ የሆነ መንፈስ እንዲኖረን መንፈስ ይርዳን። እግዚአብሔር አባት ሆይ አሁንም እንለምናሃለን የታመሙትን ዋክፈውስልን። እምነት ለጎደላቸው በተለይ ለወጣቱ ትውልድ እግዚአብሔር ሆይ ብዙ ግራም ያጋቡ ነገሮች አሉና እግዚአብሔር አምላክ ሆይ እውነቱን ለማየት እንዲችሉ ግልጽ የሆነ አስተሳሰብ የሚያቀርቡላቸው መሪዎች፣ አባቶች፣ ወላጆች፣ አስተማሪዎች አንተ ስጣቸው። እያንዳንዳችን በሰጠህን መክሊት ለመርዳት እንድንሞክር መንፈስ ይርዳን። እግዚአብሔር አባት ሆይ አሁንም ተስፋ ሳንቆርጥ ስለ ዩክሬን፣ ስለ ኢትዮጵያ፣ በመካከለኛው ምስራቅ ስላለው ጦርነት እግዚአብሔር አባት ሆይ እባክህ ሰላምን የሚወዱ መሪዎችን አንተ አውርድ። ይችንም ሀገር እግዚአብሔር ሆይ ብዙዎቻችን የሰበሰበችን የነጻነት ሀገር ናት ብለን ያመናት ብዙ የሚንሸራተቱ ነገሮች ስላሉ አንተ ጥበቃህንም አንተ ሰላምን የሚፈልጉ መሪዎች በቦታው አስቀምጥልን እንለምናለን። የቀረውን ምሽት አንተ ባርክ፣ የሚደረገውን አገልግሎት አንተ ባርክ፣ ሁሉም ለአንተ ክብር ይሁን። በጌታ በኢየሱስ ክርስቶስም አምላክነቱን ትቶ ሰው ሆኖ በሞተልን ጠይቃለን። አንድ አምላክ አሜን።
አሜን አሜን። ፕሮፌሰር ብርሃኑ ለዚህ የውይይት ጊዜ እግዚአብሔር አንተንም ቤተሰብህንም ይባርክ ማለት ወዳለሁ። በውይይት በማንበብም በመስማትም በጸሎትም የተካፈላችሁ በሙሉ እግዚአብሔር ይባርካችሁ። አሁን የመዝሙር ጊዜያችን ነው። በመዝሙር እህቴ ኢየሩስ ትባርከናለች። ኢየሩስ ገብተሻል?
አሎ ሰማለ?
አዎ አሁን ሰማለ። አሁን
እግዚአብሔር ይባርካችሁ። ለጌታ ክብር ሁሉን ወስደ ጌታን ስጠኝ የምለውን እዘምራለሁ። መዝሙር 161 ሁሉን ወስደ ጌታን ስጠኝ የዓለም ደስታ ከንቱ ነው ፍቅሩን ግን እስከ ዘላለም ሳይለ ይኖራል የዘጋው ከፍታ ትልቀት የፍቅሩ ለቁመት ስፋት የማዳኑንም ሙሉነት ሰዎች ለምልከም ሁሉን ወስደ ጌታን ስጠኝ የነፍሴ መልካም አጽናኝ ባዝነ እንኳ ዘምራለው አዳኜ ከጠበቀኝ የጸጋው ከፍታ ጥልቀት የፍቅሩን ቁመት ስፋት የመውደዱን ሙሉነት ሰዎች ለምልከም ሁሉን ወስደ ጌታን ስጠኝ የፊቱን ፈገግታ በዝች ዓለም ስዟን ሳለው ብርሃኑ ያዝናናኛል የጸጋው ከፍታ ጥልቀት የፍቅሩን ቁመት ስፋት የማዳኑ ለመሙልነት ሰዎች ለምልከምት ሁሉን ወስደ ጌታን ስጠኝ እምነቴ መስቀሉ ነው የሚያንጸባርቀው ብርሃን የጌታን ፊት እስከማይ የጸጋው ከፍታ ጥልቀት የፍቅሩን ቁመት ስፋት የማዳኑንም ሙሉነት ሰዎች ለምልከምት
አሜን
አሜን አሜን። እህቴ ኢየሩስ ለዚህ ግሩም መዝሙር እግዚአብሔር ይባርክሽ፣ አንቺንም ቤተሰብሽንም እግዚአብሔር ይባርክ ማለት ወዳለሁ። አሁን በቃል የምንባረክበት ጊዜ ነው። ጊዜውን ለፓስተር አባይና ለመንፈስ ቅዱስ እለቃለሁ። እግዚአብሔር በአንተ አፍ ውስጥ ሆኖ ይናገረን።
ፓስተር
አብላችሁን በጌታ ሰላም እላችኋለሁ እንደምን ዋላችሁ? ስለዚህ ጊዜ እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር የተመሰገነ ይሁን። ግሩም የሆነ የሰንበት ትምህርት ጊዜ እንደነበራችሁ ተስፋ አደርጋለሁ። በማገልገልም በመገልገልም የተሳተፋችሁ ሁላችሁንም እግዚአብሔር አብዝቶ ይባርካችሁ ማለት እወዳለሁ። በምሽቱ የእግዚአብሔር ቃልን ስንካፈል ሳለ እግዚአብሔር እንዲናገረን እንጸልይ። በሰማይ ሰማያት ከፍ ባለው ስፍራ በዙፋንህ ላይ በቅድስናና በጽድቅ የምትኖር የዘላለም አምላክ እግዚአብሔር ሆይ ከምህረትህና ከቸርነትህ የተነሳ እነሆ ከሞት ወደ ህይወት ስላመጣህን ልጆችህ ተብለን እንድንጠራ የልጅነትን ማዕረግ ስለሰጠህን ክብር በሰማይ ክብር በምድር በጌታ በኢየሱስ ስም ላንተ ይሁን። በዚህ ምሽት ደግሞ ጌታ ሆይ እንደገና ልጆችህ በአንድነት በፊትህ ቀረበ። ሰማይ በአንጻራችን ይከፈት። የልብህን ለልባችን ተናገር ጌታ ሆይ። ነው ምጻትህ በቀረበበት በዚህ በመጨረሻ ጊዜ ነው የምንገኘው። እንዴት መዘጋጀት፣ እንዴት መጠበቅ፣ እንዴት በመጠበቂያው ላይ መገኘት እንዳለብን አንተ እንድትነግረን፣ አንተ እንድታስተምረን፣ ደግሞም አንተ እንድታቆመን ለምንሃል። አባት ሆይ በዚህ ምሽት ቃልህን አንተ ብቻ ተናገር እኛን ሰማለን። አንተ ስትናገር የተሰበረው ይጠገናል፣ የወደቀው ይነሳል፣ የራቀው ይመለሳል፣ ይቀርባል። ጌታ ሆይ አንተ ተናገረን። ጊዜውን ላንተ ሰጠን። እስከ መጨረሻው አትተውን። በጌታ በኢየሱስ ስም አሜን። እንግዲህ በዚህ ምሽት በመጽሐፍ ቅዱሳችን በመጨረሻው መጽሐፍ በራእይ መጽሐፍ ላይ ስለሚገኙ ሶስት ነገሮች እንመለከታለን። በተለይም በአንደኛው ላይ ነው የምናተኩረው። እንዲህ ይላል በመጽሐፍ ቅዱስ የመጨረሻው ክፍል የራእይ መጽሐፍ ላይ ሰባቱ አብያተ ክርስቲያናት ሰባቱ ማህተሞችና ሰባቱ መለከቶች ይገኛሉ። እነዚህ ሰባቱ አብያተ ክርስቲያናት በመጀመሪያ በጊዜው በቀደሙት ሐዋርያት አማካኝነት የተመሰረቱት በታችኛው የእስያ ክልል ውስጥ የሚገኙት ቤተክርስቲያን መንፈሳዊ ሁኔታ የሚገልጽ ከክርስቶስ የተላከላቸውን ማበረታቻ የግሳጼና የማስጠንቀቂያ መልእክቶች የሚያጠቃልል። በሁለተኛ ደረጃ በዋናነት ከክርስቶስ የመጀመሪያው እስከ ሁለተኛው ምጽአት ድረስ የምትቆየውን የቤተክርስቲያን መንፈሳዊ ሁኔታ የሚገልጽ ነው። አስቀድመው የታተመው የነበሩት በኋላ ግን ክርስቶስ የፈታቸው ሰባቱ ማህተሞች ደግሞ በቤተክርስቲያን በመታሰልፋቸው ዘመናት ሁሉ ሊፈጸሙ ያሉትን ፖለቲካዊ ክስተቶች እና ከወንጌል ጋር ያላቸውን ግንኙነት የሚያመለክት ነው። በዚህ ክፍል ግን ስለ ሰባቱ መለከቶች ጥቂት መሰረታዊ የሆኑ ሐሳቦችን ከተነጋገርን በኋላ ዛሬ እኛ በስድስተኛውና በሰባተኛው መለከት መካከል የምንገኘው ሰዎች በሚመለከት ያን መልእክት አተኩረን እናጠናለን። በራእየ ዮሐንስ ምዕራፍ 8 ቁጥር 2 ላይ እንዲህ ይላል በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየሁ ሰባት መለከት ተሰጣቸው ይላል። በማን ፊት? በእግዚአብሔር ፊት የሚቆሙትን። ለነዚያ ለሰባቱ መላእክት ምን ተሰጣቸው? ሰባት መለከት። መለከት ምንን ይወክላል? ወይንስ ምንን ነው የሚገልጸው? መለከት ሰልፍን ወይም ጦርነትን ነው የሚገልጸው? በኤርሚያስ ምዕራፍ 4 ቁጥር 19 ላይ እንዲህ ይለናል፣ አንጀቴ አንጀቴ ልቤ በጣም ታሟል፣ በውስጤም ልቤ ታውቆብኛል። ነፍሴ ሆይ የመለከትን ድምጽና የሰልፍን ሁካታ ሰምተሻልና ዝም እዘንድ አልችልም ይላል። ምን ስለሰማ? የመለከትን ድምጽና የሰልፍን ሁካታ ሰምተሻልና ዝም እዘንድ አልችልም። እጮሃለሁ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 8 ላይ ደግሞ እንዲህ ይለናል፣ ደግሞም መለከት የማይገልጥ ድምጽ ቢሰጥ ለጦርነት ማን ይዘጋጃል ብሎ ይናገራል። እንግዲህ መለከት በሚነፋበት ሰዓት ሰልፍ አለ፣ ተጋድሎ አለ፣ ጦርነት አለ። ለዚያ ጦርነት ሰዎች እንዲዘጋጁ የማስጠንቀቂያ ድምጽ ነው ማለት ነው። የማስጠንቀቂያው መለከት ሳይነፋ ድንገት ጦርነት ቢነሳ ህዝቡ ስላልተዘጋጀ ሊጠፋ ይችላል በጠላት ኃይል። ነገር ግን ጠላት መጥቶ ህዝቡን ከመቆጣጠሩ በፊት መለከትን የሚነፉ ሰዎች እግዚአብሔር አዘጋጅቷል። ጥፋት ሳይመጣ ድንገት የሆነ ነገር ህዝቡን ሳያጠፋው ህዝቡ እንዲዘጋጅ፣ ህዝቡ እንዲጸልይ፣ ህዝቡ ወደ እግዚአብሔር እንዲቀርብ፣ ከሚመጣው ጥፋት ህዝቡ እንዲያመልጥ፣ ወደ እግዚአብሔር እንዲጠጋ መለከትን የሚነፉ ሰዎችን እግዚአብሔር ያዘጋጃል። ሰባት መለከት በአዲስ ኪዳን ላይ ተገለጹ። ሰባት ካህናት በብሉይ ኪዳን ላይ ደግሞ ተገለጹና ምንድነው እዛ ላይ ስንመለከት በኢያሱ ምዕራፍ 6 ላይ ከቁጥር 4 ጀምሮ እናገኘዋለን። ያን ሐሳብ ምንድነው የሚለው? እግዚአብሔርም ኢያሱን አለው፣ ተመልከት ኢያሪኮንና ንጉሷን ጽኑዓን ኃያላኗን በእጅህ ሰጥቻለሁ። ሰልፈኞቻችሁ ሁሉ ከተማይቱን አንድ ጊዜ ይዙሯት፣ እንዲሁም 6 ቀን አድርጉ። ሰባትም ካህናት 7 ቀን ደመለከት በታቦቱ ፊት ይሸከሙ። በሰባተኛው ቀን ከተማይቱን 7 ጊዜ ዙሩ፣ ካህናቱም ቀንደ መለከቱን ይንፉ። ቀንደ መለከቱን ባለማቋረጥ ሲነፉ የመለከቱንም ድምጽ ስትሰሙ አለ ለህዝቡ ደግሞ ህዝቡ ሁሉ ታላቅ ጩኸት ይጩሁ፣ የከተማይቱም ቅጥር ይወድቃል። ህዝቡም ሁሉ እያንዳንዱ አቅንቶ ይገባባታል። እግዚአብሔር የተመሰገነ ይሁን። ሰባቱ ካህናት 7 ቀንደ መለከት ተሰጥቷቸዋል። ያን ቀንደ መለከቱን ያዙ ካህናት ከህዝቡ ጋር አብረው ኢያሪኮን እየዞሩ ቀንደ መለከቱን ሳያቋርጡ እንዲነፉ ያንን የማስጠንቀቂያውን ድምጽ ሲሰማ ህዝቡ ደግሞ በታላቅ ድምጽ እንዲጮህ ታዘዘ። ከዛ በኋላ ያ ቅጥር ወደቀ፣ ህዝቡም እንደ ልቡ መግባት ቻለ። እስራኤል እንደ ህዝብ 40 ዓመታትን በምድረ በዳ ጉዞ አድርጓል። ከኢያሱና ከካሌብ በቀር ከግብጽ የወጣው ትውልድ በሙሉ ሞቷል። ለምን? ከአመጹ የተነሳ እንዳይገባ በአምላክ ቁጣ የተከለከለው ይትውልድ ግማሾ በእግዚአብሔር ቁጣ ከፊሉ ደግሞ በሽምግልና ሞቶ አልቋል። ዮርዳኖስን ተሻግረው ወይም ደግሞ ጥምቀትን አልፈው ከፊት ለፊታቸው ግን ከነአን ወይም አዲስቱን ኢየሩሳሌም እንዳይገቡ ኢያሪኮ ደንቀራ ሆና ቆማለች። ኢያሪኮ እንግዲህ አደራ የወደቀበት ኢያሱ ከእግዚአብሔር ትእዛዝ ተቀብሏል። በእምነት በመታዘዝ የተባሉትን ማድረግ እንጂ ሰይፍ መዘው ሌላ ጦርነት እንዲያደርጉ አልተነገራቸው። የተነገራቸው መታዘዝ እንደ በፊቱ ተውልጅ ማመጽ ሳይሆን መታዘዝ ብቻ። ያን ጊዜ በሚታዘዙበት ሰዓት በእምነት እግዚአብሔርን ሲታዘዙ እንዲያደርጉ የተጠየቁትን ሲያደርጉ ኢያሪኮ እንደምትወድቅና ቅጥሩም እንደሚፈርስ ህዝቡም ደግሞ አቅንቶ እንደሚገባ እግዚአብሔር አረጋግጦላቸው። ወገኖች ዛሬ እኔና እናንተ ሰማይን ከነአን እንዳንገባ ድንቀራ ሆኖ እየተገዳደረን ያለ ነገር ምንድነው? ያነ አጥር ሆኖ የከለከለን ያለ ነገር ምንድነው? ያነ መፍረስ አለበት። ያነን ለማፍረስ በእምነት መታዘዝ ነው። በእምነት እግዚአብሔር እንድንሆን እንድናደርግ የጠየቀን ነገር በእምነት ሆነን መገኘት ማድረግ ነው። ያን ጊዜ የሚገዳደረን ነገር ከፊት ለፊታችን ይፈርሳል። እንዳናልፍ እንዳንገባ የሚከለክለን ከፊት ለፊታችን ሆኖ እንቅፋት የሚሆንብን ይፈርሳል። እንደ መለከቶቹ ስለዚህ ወደ ከነአን እንዳይገቡ ደንቀራ የሆነችው ኢያሪኮ እንድትፈርስ እንዲለፉ ከተነገራቸው ቀንደ መለከትና ወደ እግዚአብሔር ከሚደረግ ጮት የተነሳ አምላክ ራሱ ተዋግቶ የኢያሪኮ የአመጽዋ ሞልቷልና እርሷ ወድቃ ለህዝቡ የሚሰጠውን ያንን ተስፋ የሚወክል ነው። ወገኖች ህዝቡ ሊያገኘው ያለውን ሊገባበት ያለውን የተሰጣቸውን ተወርሳላችሁ የተባሉትን ሊወርሱ ያለውን ነገር የሚያመለክት ነው። ስለዚህ በመንግስታት ላይ መለኮታዊ ፍርድ ሲፈጸም ነው የምንመለከተው። መለከቶቹ ከጦርነት የተነሳ ዘመናቸው አልቆ መንግስታት ሲወድቁ ነው የሚያሳየን፣ ፍርድ ነው የሚያስረዳን። ፍርድን ነው የሚያስረዳን። እነዚያ መንግስታት ህዝቡ የተገባለትን ተስፋ እንዳይወርስ ይከላከሉ የነበሩ አመጻኞች፣ እግዚአብሔርን የማይታዘዙ ክፉዎች ሲወድቁ፣ እግዚአብሔር ሲነሳባቸው ሲፈርድባቸው ነው የምንመለከተው። ወገኖች ምንድነው እኔና እናንተ ወደ ሰማይ ጉዟችን እንቅፋት እየሆነብን ያለው? ምንድነው ዛሬ ካህናቶች ቀንደ መለከቱን ሲነፉ የማስጠንቀቂያው መልእክት የሶስቱ መላእክት መልእክት በኃይል ሲጮሁ ያንን ሰምተን እኛም ወደ እግዚአብሔር ጮታችን አብዝተን እንዳናልፍ የሚከለክለን ነገር እንዳይፈርስና አቅንተን እንዳንገባ የሚከለክለን ነገር ምንድነው? ወገኖች ጌታ ሆይ እኔን የከለከለኝ ይሄ ነው፣ ይሄንን ነገር አፍርስልኝ ብለን ጸልይ ይገባል። ስንጸልይ ይፈርሳል። ወደ እግዚአብሔር ስንጮህ ይፈርሳል። እንደ ልባችን እንራመዳለን፣ እንደ ልባችን ከእግዚአብሔር ጋር እንገናኛለን። የተሰጠውን ተስፋ ደግሞ እንወርሳለን። መለከት ሌላው የስርየት ቀን እንደደረሰ ያመለክታል። የስርየት ቀን እንደደረሰ በመንግስታት ላይ ፍርድን ብቻ ሳይሆን ከዚህ ጋር ተያይዞ በተጨማሪ በብሉይ ኪዳን በስርየት ወይም በፍርድ ቀን ሊቀ ካህኑ ወደ ቅድስተ ቅዱሳን ከመግባቱ በፊት መለከት መንፋቱን ስንመለከት ይህ ጥላ የሆነው የምድራዊ መቅደስ ፍርአት የክርስቶስን የመጨረሻውን የክህነት ስራ በቅድስተ ቅዱሳኑ እንደሚያስረዳ እንገነዘባለን። ስለዚህ መለኮታዊ ፍርድ በመንግስታት ላይ ብቻ ሳይሆን በኃጢአትና በኃጢአተኛው ላይ የሚወስደውን እንደሚወክል እንመለከታለን። አዎ የስርየት ቀን በሚመጣበት ሰዓት ያ ነው የሚፈጸመው። ከዚያም በኋላ በሰባተኛው ወር ይላል በዘሌዋውያን ምዕራፍ 25 ቁጥር 9 ላይ ከዚያም በኋላ በሰባተኛው ወር በ10ኛው ቀን በቀንደ መለከት ታውጃለ በማስተስረያ ቀን በመድራችሁ ሁሉ በቀንደ መለከት ታውጃላችሁ። በኃጢአትና በኃጢአተኛ መካከል የሚደረገው የሚወሰደው ብያኔ የሚያመለክት ነው። ውሳኔ ፍርዱን የሚያመለክት ነው። በዚህ ሰዓት መለከቱ ከሌላ ወራሪ ጦርነት ጋር እስራኤል እንዲዋጋ ሳይሆን ድምጹን የሚያሰማው እያንዳንዱ ሰው በእግዚአብሔር ጸጋ አማካኝነት በኃጢአት ላይ ጦርነትን በመክፈት ክህተትን እንዲያውጅ ሌላ ጦርነት አለም ቀንደ መለከቱ የሚነፋው እያንዳንዱ ሰው በእግዚአብሔር ጸጋ አማካኝነት በኃጢአት ላይ ጦርነትን በመክፈት ክህተትን እንዲያውጅ ነው። ኃጢአትን ኃጢአት ብሎ እንዲጠላ ንስሐ እንዲገባ እንዲመለስ ልክ መጥምቁ ዮሐንስ ያስጠነቅቅ እንደነበረው ኤልያስ ያስጠነቅቅ እንደነበረው ሌሎችም የእግዚአብሔር አገልጋዮች በኃይል እየጮሁ ይናገሩ እንደነበሩት ዛሬ የመጨረሻው ኤልያስ እኛ ነን። መለከቱ ሲነፋ የማስጠንቀቂያው መልእክት ሲነፋ ለሌላ ጦርነት ሳይሆን በኃጢአት ላይ ጦርነትን እንድንከፍት ነው። ሰዎች በኃጢአት ላይ እየተመላለስን ደህናነ ልንባል ይገባል። ኃጢአትን ኃጢአት ነው ብለን ልንናገር ይገባል። ንስሐ መግባት የሚገባው ሰው በጊዜ ንስሐ እንዲገባ። ንስሐ ሲገባ እኮ እግዚአብሔር ባለጸጋ ነው፣ ሩሩህና ቸር ነው፣ ይቀበለዋል። ንስሐ ካልገባ ግን ይቀበለው አይችልም። ምክንያቱም በኃጢአቱ ላይ ንስሐ ስላልገባ። ዋናው ጠላታችን ወገኖች ወደ ሰማይ በመናደርገው ጉዞ ዋናው ጠላታችን ተሸክመነው የምንዞረው ስጋችን ነው። ከአዳም የወረስነው ተሸክመነው የምንዞረው ይህ ማንነት ባይኖር ኖሮ ሰይጣን ሰበብ ባላገኘ ነበር። ወገኖች ከአዳም የወረስነው በዚህ ላይ ነው ጦርነት እንድናደርግ ንስሐ እንድንገባ ከእግዚአብሔር ጋር እንደገና እንድንስማማ በንስሐ ወደሱ እንድንቀርብ ቀንደ መለከቱ የሚነፋው ያነ ነው። የተሸከምነው ስጋ ሰማይ እንዳንገባ እየከለከለን ያለ እንዳንራመድ እንዳናድግ ወደ እርሱ እንዳንጠጋ ሁልጊዜ እየተቃወመን ሁልጊዜ የማንፈልገው እንድናደርግ እየገፋን አንድ ግጥም ላንብብላችሁ። ስጋዬ ጠላቴ ይላል። ስጋዬ ጠላቴ ከአዳም የወረስኩት ባላንጣዬ፣ ወንጌል ነገረኝ ስለ ጠላቴ፣ ክርስቶስ ሞቶ ስለ ኃጢአቴ እንደቀበረው ያለ ርኅራኄ። ቃሉ ሲያስተምረኝ እውነትን በየቀኑ ኢየሱስን በማመን እንደሚሆን ድሌ እሙን። ክርስቶስ ሆይ ና በቶሎ፣ ስጋዬ ለዘላለም ተለውጦ ልኑር መጋደሌ አብቅቶ። የሌላውንም መዳን እንደኔ ይህ የወንጌል አደራዬ ሆኗል በምድር ኑሮዬ። የሌላውን መዳን እንደኔ ይህ የወንጌል አደራዬ ሆኗል በምድር ኑሮዬ። ጌታ በቶሎ ይንጣና ያሳረፈን ወገኖቼ፣ እንድናርፍ ደግሞ ይህን ጠላታችንን በጌታ በኢየሱስ ክርስቶስ በተሰጠን ጸጋ ልንቃወመውና ልናሸንፈው ይገባል። በራእየ ዮሐንስ ምዕራፍ 8 ቁጥር 2 እስከ 5 እንዲህ ይላል። ሌላም መልአክ መጣና የወርቅ ጥና ይዞ በመሠዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሠዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምር ብዙ ዕጣን ተሰጠ። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። መልአኩም ጥናውን ይዞ የመሠዊያውን እሳት ሞላበት፣ ወደ ምድርም ጣለው። ነጎድጓድና ድምጽ መብረቅ መናወጥም ሆነ ይላል። ይህ መልአኩ በእግዚአብሔር ፊት እንዲጨስ ያደረገው ዕጣን ምንን ይወክላል? ዳዊት ሲናገር በመዝሙረ ዳዊት 141 ከአንድ እስከ 2 ስለዚያ ዕጣን ሲናገር እንዲህ ይላል። አቤቱ ወደ አንተ ጮህ ስማኝ፣ ወደ አንተ ስጮህም የልመናዬን ቃል አድምጥ። ጸሎቴን በፊትህ እንደ ዕጣን ተቀበልልኝ፣ እጅ መንሳቴም እንደ ሰርክ መስዋዕት ትሁን ይላል። ና እንደ ዕጣን የሚቀርበው ጸሎት ነው። በእግዚአብሔር ፊት የሚደረገው የቅዱሳን ጸሎት ስለዚህ የቅዱሳንን ጸሎት ወደ እግዚአብሔር የሚያቀርበው ፍጡር የሆነው መልአክ ሳይሆን ሰውንና እግዚአብሔርን ሊያገናኝ ስጋ በመልበስ ወደ ምድር መጥቶ የኃጢአተኛውን ስፍራ በመውሰድ የሞተውና ከዛም ተነስቶ፣ ስለዚህ ይህ የቅዱሳን ጸሎት ወይም ጩኸት መልስ ወደ ምድር መልአኩን የሚወክል ክርስቶስ ኢየሱስ ብቻ ነው። ጸሎቱ ወደ አብ ደርሶ ለጸሎቱ ምላሽ ደግሞ እንደገና ወደ ምድር ሲመለስ እንመለከታለን። ወደ ሰማይ ያረገው የሚማልደው ሰው የሆነው የእግዚአብሔር ኢየሱስ ክርስቶስ ጸሎታችንን በአብ ፊት ይዞ በመቅረብ እንደገና ለጸሎታችን መልስ ወደኛ ሲመልሰው እንመለከታለን። መጽሐፍ ቅዱስ እንደሚያስረዳን በቅዱሳን አማካኝነት በምድር ላይ ከነበረው ስደት፣ ከሚደረገው ፍርድ፣ መጣመምና ፍትህ መዛባት የተነሳ ወደ እግዚአብሔር የሚደረጉ የፍረድልንና የፍትህ ያለ ጸሎት ነበሩ። ቅዱሳኖች ይጸልዩ ነበር፣ ይጮሁ ነበር። ምክንያቱም ቅዱሳኖች እየተሳደዱ ችግር እየደረሰባቸው መከራ እየደረሰባቸው ስለነበር በእርሱ ፊት ጌታ ሆይ ፍረድልን፣ ፍትህ ያስፈልገናል፣ አቤቱ ዝም አትበለን ሲሉ እንመለከታለን። በራእየ ዮሐንስ 6:10 ላይ ስትመለከቱ ያን ነው የሚናገረው። በታላቅ ድምጽ እየጮሁ ይላል ቅዱሳንና እውነተኛ ጌታ ሆይ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በመድር በሚኖሩት ላይ እስከ መቼ አትበቀልም? አለው። እስከ መቼ ነው ዝም የምትለን? ደማችን እያፈሰሱ እውነት ተረግቶ ውሸት ገኖ እየተሳደድን እስከ መቼ ዝም ትላለህ? እስከ መቼ ድረስ ነው እውነት በውሸት ተረግጣ የነውን ህዝቡ በግፍ በበደል በስቃይ በስደት ውስጥ ሆኖ የእግዚአብሔር ማደሪያ መቅደስ ረግሶ ኃጢአተኛውን በጻድቁ ላይ ሰልጥኗል? እውነት ወደ ምድር ተጥሎ ይቆያልን የሚል ነበረ። ስለዚህ እግዚአብሔር ለቅዱሳኑ ይፈርድላቸዋል። በራእይ የተገለጹት ሰባቱ መለከቶች በተነፉ ጊዜ የነዚህን የቅዱሳንን ጸሎት ክርስቶስ ሲመልስ ነው የምንመለከተው። መለከቶቹ በተነፉ ጊዜ ሁሉ ለእያንዳንዱ ጸሎት መልስ ይሰጣል። ጸሎታችን እኛ በጠበቅነው መልክ ሳይሆን እግዚአብሔር በራሱ መንገድና ጊዜ አብዝቶ ከጸለይነው በላይ አድርጎ ይመልሳል። እግዚአብሔር ይመስገን። ስለዚህ ወገኖቼ ከኔና ከእናንተ የሚጠብቀው እግዚአብሔር ወደ እርሱ በእምነት እንድንጮህ፣ ወደ እርሱ እንድንጸልይ፣ በኃጢአት ላይ እንድንነሳ፣ ኃጢአትን ኃጢአት ብለን እንድንጸየፍ፣ ጽድቅን ጽድቅ ብለን በጽድቅ መንገድ እንድንጓዝ፣ ኢየሱስን አጥብቀን እንድንይዝ፣ ይህ ከአዳም የወረስነው የወደቀ ስጋችን ዛሬ ደንቀራ የሆነ ህይወታችንን እያደማ እያቆሰለ ወደፊት እንዳንራመድ ወደ ኋላ እንድንተክዝ እያደረገ ወደ ኋላ ሊመልሰን ወደ ተሰናበት ነው ወደ ጠላ ነው ሙች ያለው ብለን ላለው ነገር እንደገና ህያው ሊያደርገን እየታገለን ያለ በዚህ በስጋችን ላይ ልንዘምት ይገባል፣ ልንነሳ ይገባል። ስንነሳ ስንጮህ ወደ እግዚአብሔር ስንናገር እግዚአብሔር ጸሎታችንን ይሰማል፣ እግዚአብሔር ጸሎታችንን ይመልሳል። ወገኖች እግዚአብሔር የማይሰማው ጸሎት እግዚአብሔር የማይመለስ ጸሎት የለም። በእግዚአብሔር ፊት እግዚአብሔር ይሰማል፣ እግዚአብሔር ለጸሎት ይመልሳል። በእምነት እንቅረብ። በእምነት በህይወታችን ዘመን ሁሉ እግዚአብሔርን ጠይቀን አንድም አላጣን። እኔ አንድም ነገር አላጣሁም። ሁልጊዜ እግዚአብሔርን ስጠይቀው ከፊት ለፊቴ ይቀድማል፣ ሁልጊዜ ይመልስልኛል። በስልጣን እንድናገር፣ በስልጣን እንድራመድ፣ በስልጣን እንድኖር የእግዚአብሔር ልጅ ላይ ብዬ ቆፍጠን ብዬ እንድጓዝ ይረዳኛል። ወገኖቼ እያንዳንዳችን ይረዳናል። በእግዚአብሔር ፊት አንዱ ተሰምቶ አንዱ የማይሰማ ሆኖ እግዚአብሔር አንዱን ሰምቶ አንዱን አልሰማም ብሎ የሚያልፍ አምላክ አይደለም። በቅን ልብ በእምነት ወደ እርሱ ስንቀርብ እግዚአብሔር ይሰማናል። በኤርምያስ 33:3 ላይ እንዲህ ይለናል፣ ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውንና አንተ የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ። የተባለው ይሄ ነው፣ ወደ እኔ ጩህ ነው። ወደ ፓስተሩ ጩህ አልተባልንም። ወደ ታላላቅ መሪዎች ጩህ አልተባልንም። ይረዱናል ያግዙናል ወደሚባሉ ሰዎች ጩህ አልተባልንም። ወደ እግዚአብሔር ጩህ ነው። እግዚአብሔር ወደ እኔ ጩህ ነው እንጂ አለ ወደ ተሻሉ ሰዎች ጩህ አላለን። ልንጮህ የሚገባ ጩኸታችን ሰምቶ ሊራራልን ሊያዝንልን ሊረዳን ወደሚችል ወደ እግዚአብሔር እንድንጮህ ይናገረናል። ጮህ ብቻ አይደለም እያለ ያለው፣ አንተ ስትጮህ እኔ መልሳለሁ ነው እያለ ያለው። ዛሬ እኮ ታላላቅ የተባሉ ሰዎች ስልጣን ያላቸው ሰዎች ጋር ሄደን አቤት ብለን የማይመልሱበት ጊዜ አለ። አይመልሱም ብዙ ጊዜ። እንደነሱ ተመሳሳይ የሆነ ሰው ካልሆነ በስተቀር አይመልሱም። እግዚአብሔር ግን ታላቅ ታናሽ የቀረበ የራቀ ብሎ የሚለው ሰው የለው። ማንም በንጹህ ልብ በትህትና በተሰበረ ልብ ወደ እርሱ የሚጮሁትን ሁሉ እኔ መልስልሃለሁ፣ እኔ መልስልሻለሁ ያለ እግዚአብሔር ስለሚመልስልን እግዚአብሔር የተመሰገነ ይሁን። ያ ብቻ አይደለም፣ መልሳለሁ ብቻ አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ። እግዚአብሔር ይመስገን። የማናውቀውን ታላቅና ኃይለኛ ነገር ሊያሳየን እግዚአብሔር ፈልጎ ያለ እኛ ዝም በማለታችን ምክንያት ብዙ በረከት ቀረብኝ። ወገኖች ዛሬ በዚህ ምሽት እግዚአብሔር እየተናገረን ነው። ወደ እኔ ስትመጡ ደንቀራ የሆነባችሁ እንደልባችሁ እንዳትራመዱ የሚከለክላችሁ ወደ ኋላ የሚጎትታችሁ ላይ የሚስባችሁን ነገር ሁሉ አፈርሳለሁ አስወግዳለሁ። እናንተ ግን ወደ እኔ ጩሁ እያለን ስለሆነ ወደሱ እንድንጮህና ወደ ኋላ የሚስበንን ነገር እግዚአብሔር ከላያችን ላይ አንስቶ እንደልባችን ወደ እርሱ መቅረብ እንድንችል ማደግ እንድንችል መቅረብ እንድንችል እግዚአብሔር አምላክ በጸጋው ይርዳ። እንጸልይ። በዙፋን ላይ በመታመንና በጽድቅ ያለህ አምላካችን እግዚአብሔር በዚህ ምሽት ወደ አንተ እንድንጮህ ወደ አንተ እንድንቀርብ በአንተ እንድንታመን ሸክማችንን ደግሞ ከላያችን እንዲወገድ ከነ ሸክማችን ወደ አንተ እንድንመጣ ስለተናገርከን እጅግ አድርጌ አመሰግናለሁ። ጌታ ሆይ ሸክም ያለበት የምትጨነቅ ነፍስ ብትኖር ዛሬ ሸክሟ ከላያ ላይ በጌታ በኢየሱስ ስም የተንከባለለ ይሁን፣ ነጻ ትሁን። እግዚአብሔር ሰማኝ መለሰልኝ እያለች በምስጋና ትቁ። አሁን ጌታ ሆይ የሰማይን መንግስትን እንዳንወርስ ሰማይን ከነአን እንዳንወርስ ያዘጋጀህልንን ሀገር እንዳንወርስ እንደ ኢያሪኮ ደንቀራ ሆኖ ይህ ስጋችን እየተዋጋን ያለውን ድል ማድረግ የምንችልበትን የልጅህን የኢየሱስን ክርስቶስ ጸጋ እንዲሰጠንና በዛ ጸጋ ድል በማድረግ የተሰጠውን ተስፋ ማግኘት እንድንችል እንድትረዳን ፍቃድ ይሁን። አሁን ጌታ ሆይ በምሽቱ የተጸለየን ጸሎት ሁሉ ጌታ ሆይ ይስማማል። በተለያየ ቦታ በአገራችንም እንዲሁም ደግሞ ጌታ አምላኬ ሆይ አሁን በቅርቡ ጊዜ የተነሳውን በአሜሪካ በኢራን እንዲሁም ደግሞ በእስራኤል ያለውን ጦርነት እንዲሁም በዩክሬን ያለውን ጦርነት ኃያል አምላክ አንተን የሚሳን ነገር የለም። ነገስታቶች ለሰላም ይደራደራሉ፣ ነገር ግን ሰላምን ማንጣት አልቻሉም። ሰላምን ማንጣት የምትችል አንተ ታላቅ አምላክ ነህና ሰላምን ለሀገሪቱ ሰላምን ለሕዝቡ እንድታመጣ ፈቃድ ይሁን። በተናገርከን ቃል መሰረት ወደ አንተ እየጮህን አንተ እየመለስክልን የተሰጠንን ተስፋ መውረስ እንድንችል እንድርዳን። ስለተቀበልከን ተመስገን። በሰላም አሳድረን በጌታ በኢየሱስ ስም አሜን። አሜን። ተባረኩ።
አሜን። ጌታ ይባርክ። ወንድም ማለም
አሜን።
ፓስተር አባይ እግዚአብሔር ይባርክ ለዚህ ወቅታዊ መልእክት። እኛም ከልባችን ወደ እግዚአብሔር እየጮህ ወደ እርሱ እንድንጠጋ እግዚአብሔር በጸጋው ይርዳን። አሁን የመዝሙር ጊዜያችን ነው። በመዝሙር እህታችን ኢየሩስ ትባርከናለች። ኢየሩስ ጊዜውን ላንቺ እለቃለሁ።
እሺ፣ እግዚአብሔር ባርክ ፓስተር አባይ። እንግዲህ እንድንበርታ እግዚአብሔር ይርዳን። አምላኬ ወደ አንተ ምሎን ጸሎት ለጌታ ክብር ዘምራለሁ። አምላኬ ወደ አንተ እቀርባለሁ ሸክሜ እንኳን ቢከብድ ከነሸክሜ አሁንም መዝሙሬ ወደ አንተ መቅረብ ነው ወደ አንተ መቅረብ ነው አምላኬ ሆይ ሳላስበው ቀኑ ከንቱ ሄደ ጨለማ ከበበኝ በበረሃ በልሜ እንኳን ሆኜ አምላኬ ዳንተ አምላኬ ወዳንተ እቀርባለ የሰማይን መንገድ ገለጠልኝ በ ሁሉን ስደድልን ጨክን ዘናቅቤ አምላኬ ወዳንተ አምላኬ ወዳንተ እቀርባለ በነቃ ሐሳቤ ሳመሰግን ከሐዘኔ ስፍራ ቤቴን ልስራ አምላኬ ወዳንተ አምላኬ ወዳንተ እቀርባለሁ ከዚህ በደስታ ወደ ሰማይ ለመሄድ በእልልታ እበራለሁ መዝሙሬን ስዘምር አምላኬ ወዳንተ አምላኬ ወዳንተ ቀርባለ።
አሜን።
አሜን አሜን። እግዚአብሔር ባርክሽ እቴ ለዚህ ግሩም መዝሙር። አንቺንም ቤተሰብሽንም እግዚአብሔር ይባርክ። አሁን የጸሎት ጊዜ ነው። በጸሎት የምትባርከን እህቴ እመቤት ታከለ ነች። ብዙ የጸሎት ጥያቄዎች አሉን። በጁላይ 1 እስከ 5 ላለው ስብሰባ ለታመሙት፣ ለአዘኑት፣ ለልጆቻችን እግዚአብሔር ሳንነግረው ሁሉንም ነገር ያውቃል። እህቴ መቤትም ሁልጊዜ ስለምትሳተፊ ብዙውን የጸሎትን ጥያቄ ታቀዋለሽ።
የተቀዳውን ለመስማት የሚሆነው 7148 ነው የሚሆነው። የሚቀዳውን ለመስማት ደግሞ 605-475-4986 በመደወል አክሰስ ኮድ ሲጠይቃችሁ 712861 ፓውንድ በሚለውን በማስገባት መስማት ይቻላል። 7148 ነው የዛሬው ቅጅ ቁጥር። ሻሎም ዌብሳይት ገብተን ደግሞ በቅርብ የተቀዱትን ማግኘት እንችላለን። ከዛ ደግሞ ሁሉንም ነገር ለእግዚአብሔር ማስረከብ እንድንችል በጸጋው ይርዳን። አንድ ጊዜ አንሚት ላደርግሽ ነው። ይቅርታ።
ይሰማል?
አዎ አዎ ይሰማለሽ። እግዚአብሔር ይባርክሽ። እንኳን ደህና መጣሽ። አሁን እንግዲህ በጸሎት ባርክናለሽ።
እንጸልይ። በሰማይ በዙፋን ያለ እግዚአብሔር አምላካችን እናመሰግናለን። ጸሎትን የምትሰማ የምትመልስ የምታይ የምትራራ አምላክ ስለሆንክ ሁልጊዜ በጸሎታችን እግዚአብሔር አምላክ ሆይ መልስን የምትሰጠን የኔ ጌታ፣ ተስፋችን የሆንክ ጌታ፣ ጨለማችን የምታበራ እለት እለት ጌታ፣ ልቦናችን በተስፋ የምትሞላ በቃልህ መጽናናት በቃልህ ጌታ ሆይ አምላክ ሆይ የምታስተምረን የምትገስጸን ጌታ ሆይ መንገዳችን የምታስተካክለው የኔ ጌታ አባት ሆይ ተመስገን። ቅዱስ የሆነውን ቃልህን፣ ፈዋሽ የሆነውን ቃልህን፣ ጣፋጭ የሆነውን ቃልህን፣ ወደ እውነት ሁሉ የሚመራውን ቃልህን እለት እለት በተለያየ አገልጋዮችህ የምታስተምር የምትመራን እግዚአብሔር አምላክ ሆይ ተመስገን። በዚህ በአስፈላጊ ጊዜ መስመሩን የዘረጋህልን ለእኛ የሚጠቅመንን ነገር ሁሉ ጌታ የምትሰጠን አባት ሆይ የምትባርከን ወደ አንተ የምታቀርበን አምላካችን ሆይ ተመስገን። ለሰማነው ቃልህ ተመስገን ጌታ ሆይ። ውሏችን ለባረክን ደግሞ ጌታ ይህን ሌሊት በሰላም አሳልፈህ ደግሞ ለብርሃንህ ታበቃን ዘንድ ፈቃድ ይሁን። በእድሜያችን ላይ ደግሞ ይህን ሳምንት ስለጨመርክልን ምስጋና ላንተ፣ ክብር ላንተ፣ ውዳሴና አምልኮ ልዕልና ስግደት ለአንተ ይገባሃል። ሁሉም ማድረግ ለምትችል አምላክ፣ ማሪ ለሆንክ አምላክ እግዚአብሔር አምላክ ሆይ ተመስገን። እለት እለት በየቀኑ ምሕረትህ አዲስ ነውና ጌታ ሆይ ተመስገን። እግዚአብሔር አምላክ ሆይ ፍቃድህን እንድናድግ እንድንለወጥ በበለጠ እንድናውቅህ ወደ አንተ እንድንጠጋ ዓለምን ትተን ጌታ ሆይ ወደማያልፈው መንግስትህ በኋላውን ትተን ወደፊት እንድንገሰግስ ኃይል፣ ጉልበት፣ ማስተዋልና ጥበብ ትሰጠን ዘንድ ፈቃድ ይሁን። አባት ሆይ ጨምርልን ኃይል ጌታ፣ በቅዱስ መንፈስ ሙላት ተገናኘን። አባት ሆይ በሰጠህን ጌታ ሆይ ዘመን የንስሐ ዘመን ጌታ ሆይ እንዲሁ የምናሳልፈው ሳንሆን እግዚአብሔር አምላክ ሆይ ቃልህን በማወቅ በመመርመር እንደ ቤሪያ ሰዎች ለራሳችን ጌታ ሆይ አባት ሆይ በእውነት ልባችን የተከፈተ ለቃልህ እንዲሆን ጌታ ሆይ ተረዳን ዘንድ ፈቃድህ። አባት ሆይ እኛም ብቻ ሳይሆን ልጆቻችን፣ የልጅ ልጆቻችን፣ ትውልዳችን ሁሉ በቤትህ የሚያድጉ በቤትህ የሚታነጹ ጌታ ሆይ የሚኖሩ የሚመሰረቱ እንዲሆኑ ጌታ ሆይ ፈቃድህ ይሁን። አምላክ ሆይ ወጣቶቻችን ባሉበት በመውጣት በመግባታቸው ሁሉ በያዙት ዓላማና ጉዞ ሁሉ እግዚአብሔር አምላክ ሆይ አንተን ሳይለቁ መሪያቸው፣ የህይወታቸው መሪ አድርገው በማስተዋልና በጥበብ አንተን በመፍራት ህይወታቸው እንዲመሩ ጥበብና ማስተዋል ጌታ ሆይ ጸጋ ታበዛላቸው ዘንድ እንለምንሃለን። በአጉል ቦታ ላሉ ደግሞ ጌታ ሆይ ካሉበት ቦታ አምላክ ሆይ ምረትክን ጌታ ሆይ ሰጥተህ አምላኬ ባሉበት ፈልገህ ደግሞ ከአናብስት መንጋጋ ከቶን እሳት የምትታደግ አምላክ ጌታ ሆይ ከጠፉበት ፈልገህ ወደ ቤትህ ጌታ ታመጣቸው ዘንድ እንለምንሃለን። የኔ ጌታ እግዚአብሔር አምላክ ሆይ በዚህ ጊዜ አምላክ ሆይ በሆስፒታል በቤታቸው አልጋ ቁራኛ የሆኑ አንተን የሚፈልጉ ፈውስን የሚሹ ብዙዎች አሉ። ጌታ ሆይ በእያንዳንዱ ቤት ፈውስህ እንዲለቀቅ እግዚአብሔር አምላክ ሆይ በተጨነቁ ጊዜ ወደ እግዚአብሔር ጮሁ፣ እርሱም ሰማ፣ ቃሉን ላከ፣ ፈወሳቸውም ይላል። ቃልህ ላከ አምላክ ሆይ ፈውሳቸው፣ ድነው ያመስግኑ፣ ሙታን ያመሰግኑምና እግዚአብሔር አምላክ ሆይ ጉዳያቸውን ሸክማቸውን ይዘው ደግሞ ወደ ቤትህ መጥተው ጸልዩልኝ ላሉ ሁሉ ደግሞ ጌታ ሁሉንም ጌታ ሆይ ልብና ኩላሊትን የምትመረምር አምላክህ የሁሉ ችግር ይገባሃል፣ ታስተውለዋለህና ለእያንዳንዱ ጌታ ሆይ እንቆቅልሹን ትፈታ ዘንድ ከችግሩ ሸክሙን ታነሳ ዘንድ እግዚአብሔር አምላክ ሆይ የመጡ ደግሞ ምስጋና ለአንተ እንዲሰጡህ እግዚአብሔር አምላክ ሆይ እንለምንሃለን፣ እንማጸንሃለን። አባት ሆይ ሰው ለአንተ ነግሮ ከቶ ባዶውን አይመለስም። ለዚህ አምላክ እንለምንሃለን እያንዳንዱ እግዚአብሔር አምላክ ሆይ መልስን ትሰጥ ዘንድ የሀገራችን የምድራችን ጉዳይ በሌላውም ቦታ ጌታ አንደኛ ችግር ያለበትን አሁንም ጌታ ሆይ የተበተነውን የተጀመረውን የጦር ሀሳብና ጌታ ሆይ ጅመራ ሁሉ አክሽፍህ ጠላትን ጌታ ሆይ አምላክ ሆይ ረትተህ እግዚአብሔር አምላክ ሆይ ከመከራ ከችግር ተጠብቀን ዘንድ እንለምንሃለን። አባት ሆይ እግዚአብሔር አምላክ ሆይ ይህን ተጎታቆለ ህዝብህን ቀኝና ግራውን የማውቅ ስንት ህዝብ አለ። ስለዚህ አምላኬ እኛም ወደ አንተ ጌታ ሆይ በንጹህ ልባችን ሳንታክት በመጸለይ ጌታ ሆይ ከጥፋትና ከኃጢአት ውጤት ጌታ ሆይ እንድንድን ጌታ ሆይ ሌሎችንም እንድናድን የጸሎት ጉልበት፣ የጸሎት ኃይል፣ የጸሎት መንፈስ ስጠን። አምላክ ሆይ ህዝብህም ለመጸለይ ወደ አንተ ልቡን ለማቅናት እንዲችል እግዚአብሔር አምላክ ሆይ አንተ እርዳን፣ መንፈስ ይርዳን። እግዚአብሔር አምላክ ሆይ ጌታ ሆይ የነነዌ የህዝብ እስከ 40 ቀን 40 ነነዌ ትገለበጣለች ሲባል በሶስት ቀን ምህረትን አዝሃል። እነሱም ተዘጋጁ፣ አልወሉም፣ አላደሩም። ወዲያው እንደሰሙ ወደ አንተ ጮሁ። አሁንም ህዝብህ ወደ አንተ ቢጮህ ምህረትን ያገኛል። ስለዚህ አምላኬ የህዝብህን ልብ ጌታ ወደ አንተ እንዲያቀኑ ትረዳቸው ዘንድ ትረዳን ዘንድ ሁላችን እንድንበረታ ጌታ ሆይ ታደርገን ዘንድ ፈቃድ ይሁን። የኔ ጌታ እግዚአብሔር አምላኩ ቤተ ክርስቲያናችን ባሰበችው በምታደርገው የወንጌል አገልግሎት በዓለም ዙሪያ ጌታ ሆይ በዱሩ በገደል እየሄዱ መኪና በማይገባበት በእግራቸው እየኳተኑ ወንጌልህን የሚዘሩትን ቃልህን የሚዘሩትን ሁሉ ፍሬያማ አድርጋቸው። ዓለም ወደቀበት ሁሉ ፍሬን እንዲያፈራ እንዲበቅል እግዚአብሔር አምላክ ሆይ እንዲያድግ አምላክ ሆይ የነፍሳት ነዶ እንዲገኝ እግዚአብሔር አምላክ ሆይ ቅዱስ መንፈስህን ዝናብ አፍሰው። አባት ሆይ እንለምንሃለን የኔ ጌታ። እግዚአብሔር አምላክ ሆይ የመጨረሻ ዘመን ነው። ስለዚህ አምላኬ ለሁሉም መንፈስ ያስሻዋል ያስፈልገዋል። እግዚአብሔር አምላክ ሆይ እንለምንሃለን። ቤተ ክርስቲያናችን ጌታ እርስ በርስ ጌታ በፍቅር ተሳስሮ ከላይ እስከ ታች ድረስ አምላክ ሆይ እጅና ጓንት ሆኖ ስራህን ምን ለመስራት እንዲችል ጌታው እንዲደጋገፍ አምላክ ሆይ እኛም በጸሎት እንድናግዝ ዘኒት በምንችለው ሁሉ በተሰጠን መክሊት ሁሉ ስራህን እንድንሰራ ረዳን ዘንድ ፈቃድ ይሁን። አባቱ እግዚአብሔር አምላክ ሆይ በተጠራንበት ሁሉ ፍጹምና ጌታ ሆይ ብርቱ ሰራተኛ እንድንሆን እግዚአብሔር አምላክ ሆይ አንተ እርዳ። የሚያተጋው መንፈስ በእያንዳንዳችን ልብ እንዲሆን ፈቃድ ይሁን። እግዚአብሔር አምላክ ሆይ አሁን ደግሞ በሐምሌ 1-5 ድረስ ስለታሰበው መንፈሳዊ ስብሰባ አንተ ቀደምና ጌታ ሆይ በዚያ ቦታ ተገኝበት። የሚያዘጋጁትን ሁሉ በመንፈስ አግዛቸው። እግዚአብሔር አምላክ ሆይ ቃልህን ለሚናገሩ ለመዘመራን ጌታ ሆይ ጸሎትም ለሚያደርጉ ጌታ ሆይ በእግሮች ስርም ተቀምጠው ለሚያዳምጡ ጌታ ሆይ በየቦታው ለሚሰበሰቡ ሁሉ በረከትህን ጌታ ሆይ ታፈስላቸው ዘንድ እግዚአብሔር አምላክ ሆይ በቅዱስ መንፈስ ይሞሉ ዘንድ አምላኬ እለምንሃለሁ። የኔ ጌታ በተትረፈረፈ በረከት ተባርካቸው ዘንድ እኛም ጌታ እነሱ በተባረኩበት እንድንባረክ ጌታ በረከትህ እንዳያልፈን እጸልያለሁ። እግዚአብሔር አምላክ ሆይ አሁንም ስለ አገልጋይ ባሮችህ ሳይታክቱ ሳይደክሙ ጊዜያቸውን እየተጠቀሙ ለሚያገለግሉን እግዚአብሔር ሆይ መክሊታቸውን አስፋ። ቤተሰባቸውን፣ ዘራቸውን፣ ትውልዳቸውን ሁሉ ባርክ። እግዚአብሔር አምላክ ሆይ ለምንሃለሁ በእድሜ ባለጠግነት በጤና በረከት ተጠብቃቸው ዘንድ ለምንሃለሁ። የኔ ጌታ እግዚአብሔር አምላክ ሆይ ሁላችንም በያለንበት ጠብቀን አምላኬ ውሏችን ደባረክ፣ ምሸታችን ባርክልን፣ አዳራችን ባርክ። ነገም በጠዋት ጌታ ሆይ ለበረከትህ ለቃልህ ጌታ ሆይ በረከት እንድንነሳና ቀናችን ሁሉ ጌታ ተባርክ ዘንድ ሌሊቱንም ለእንቅልፍ እርፍ ያለ ባንተ ያረፈ ጌታ ሆይ እንቅልፍ ትሰጠን ዘንድ ፈቃድ ይሁን። እኔ ጌታ ሰላም የዋልከን ሰላም አሳድረን በቅዱስና ቅዱስና ዘላለማዊ በሆነው ልጅሽ በጌታ በኢየሱስ ክርስቶስ ስም አሜን።
አሜን። እህቴ እመቤት ለእኛ እንደቃተችልን ያንቺንም የልብ ጸሎት እግዚአብሔር ይስማ። እግዚአብሔር ባርክ። በሰንበት ትምህርት ያወያየንን በቃል የባረከንን የዘመሩትን በጸሎት የባረካችሁን ሁሉ ጸጥ ብላችሁ ደግሞ ያዳመጣችሁ በሙሉ እግዚአብሔር ይባርካችሁ ማለት እወዳለሁ። አሁን በሰላም እደሩ። አምሹ።